ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 10 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። አገራችን ኢትዮጵያ በተለያዩ ውስብስብ ችግሮች ውስጥ ተተብትባ ትገኛለች። ለኢትዮጵያ ማን ነው ዋና አደጋ በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ በቅድሚያ እናሰማለን። በማስከተልም እንግዲህ በዘረኞችና ጽንፈኞች የምትጠፋ ኢትዮጵያ የለችም ወደፊትም አትኖርም በሚል ርዕስ አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናቀርባለን። በመጨረሻም በ2007 ዓ.ም በፍኖተ ዴሞክራሲ ተላልፎ የነበረ አንድ ጽሑፍ አቅርበን ክፍል አንድ ፕሮግራማችን ይጠቃልላል። በቅድሚያ ዜና።
የባዕዴን አዴፓ መደበኛ ጉባኤ ከሐምሌ 15 ጀምሮ ለአራት ቀናት በባህር ዳር ከተማ እንደሚካሄድ ተነገረ። ምክር ቤቱ ከሚያካሄዳቸው ተግባሮች አንዱ በቅርቡ የክልሉ ርዕሰ መስተዳድር ለመሆን በእጩነት የቀረበውን የተመስገን ጥሩነህን ሹመት ማጽደቅ መሆኑም ተነግሯል። ተመስገን ጥሩነህ በወያኔ ወታደራዊ ተቋም ውስጥ በማገልገል እስከ ሻለቃነት ማዕረግ የደረሰ ኢንሳ የተባለውን የወያኔን የስለላ ተቋም ከአዲሱ ሹም ጋር በመሆን ያቋቋመና በ2010 ዓ.ም የኢንሳይ ዳይሬክተር በመሆን የተሾመ ከዚያ ወዲህ የሹሙ የብሔራዊ ደህንነት ጉዳዮች የቅርብ አማካሪ በመሆን የሰራና ከሹሙ ጋር ጥብቅ ግንኙነት ያለው ግለሰብ በመሆኑ ስልጣኑን ሲይዝ የሹሙ ትዕዛዝ አስፈጻሚ እንደሚሆን ጥርጥር የለውም የሚሉ በርካቶች ናቸው። ጀነራል ተፈራ ማሞና ኮሎኔል አለበርን ጨምሮ በባህር ዳር 6ኛ ፖሊስ ጣቢያ የታሰሩት እስረኞች የረሃብ አድማ ላይ መሆናቸው ተነገረ። በረሃቡ አድማ ላይ ያሉት እስረኞች በአዲሱ ሹም የሚመራው የፌደራሉ አገዛዝ ያለ ወንጀላችን አስሮ ያፈቃየን ይገኛል፣ የክልሉ መንግስትም እውነትን አጣርቶ ከወንጀል ነፃ መሆናችንን መርምሮ አረጋግጦ የፌደራል ጣልቃ ገብነትን አስቆሞ መፍትሄ ሊሰጠን ስላልቻለ የረሃብ አድማችንን እንቀጥላለን ብለዋል። የሲዳማ ዞን ባቀረበው የክልልነት ጥያቄ መሰረት የምርጫ ቦርድ በሚቀጥሉት 5 ወራት ህዝበ ውሳኔ ለማከናወን ዝግጅት እያደረገ መሆኑን አስታውቋል። ደሄዴን ሰሞኑን ባወጣው የተሸፋፈነ መግለጫ የሲዳማም ሆነ ሌሎች ዞኖች የተጠየቁትን የክልልነት ጥያቄ አስመልክቶ የወሰደን አቋም ግልጽ ባይናገርም ምርጫ ቦርድ ህዝበ ውሳኔ ለማካሄድ የወሰነ መሆኑን መግለጹ በደሄዴን በኩል ይሁንታ ማግኘቱን ያረጋግጣል የሚሉ በርካቶች ናቸው። በተያያዘ ዜና የወላይታ ብሔራዊ ንቅናቄ የተባለው ድርጅት በዛሬው ዕለት ባወጣው መግለጫ የወላይታ ዞን ምክር ቤት በታህሳስ 10 ቀን 2011 ዓ.ም ክልል ለመሆን ያሳለፈውን ውሳኔ ደኢህዴን ለደቡብ ክልል ምክር ቤት እንዳያቀርብ አዘግይቷል በማለት ደኢህዴንን አውግዟል። የወላይታ ብሔራዊ ንቅናቄ በመግለጫው ድርጊቱ ኢዲሞክራሲያዊና ኢፍትሃዊ ነው ካለ በኋላ ድርጅቱ የወላይታን ጥያቄ በአስቸኳይ ለክልሉ ምክር ቤት እንዲያቀርብና የምርጫ ቦርድ ህዝበ ውሳኔ እንዲያዘጋጅ አሳስቧል። መግለጫው የደኢህዴን ማዕከላዊ ኮሚቴ ለአንዱ ብሔር ጥያቄ በህገ መንግስቱ መሰረት ህዝበ ውሳኔ ይደረግ፣ ወላይታ ደግሞ ከሌሎች ጋር ተጨፍልቆ ማንነቱ በማይገልጸው ክልል ይቀጥል ብሎ መወሰኑ ተቀባይነት የለውም ካለ በኋላ በጥያቄው መሰረት ህዝበ ውሳኔ የማይካሄድ ከሆነ የወላይታ ዞን ምክር ቤት ወላይታ ራሱን የቻለ ክልል እንዲሆን ውሳኔ አስተላልፎ ህዝበ ውሳኔ እንዲያዘጋጅ አሳስቧል። አዲስ አበባ የሚገኘው የቻይና ኤምባሲ ባወጣው መግለጫ በሁድ ሐምሌ 7 ምሽት ከምሽቱ 12 ሰዓት አካባቢ በኦሮሚያ ክልል በሚገኘው የኢንዱስትሪያል ፓርክ ውስጥ የተደራጁ ሌቦች በሰባት የቻይና ዜጎች ላይ ባካሄዱት የዘረፋ ጥቃት አንድ ቻይናዊ ሲገደል ሌላው የቻይና ዜጋ በጽኑ የቆሰለ መሆኑን ገልጿል። ኤምባሲው ዘራፊዎቹ በአስቸኳይ ተይዘው ለፍርድ እንዲቀርቡ ለባለስልጣኖች ማሳሰቢያ አስተላልፏል። የአባይ ባንክ አክሲዮን ማህበር ሰራተኞች ከእስከ 25 ሚሊዮን ብር የሚገመት ገንዘብ ወደ አዲስ አበባ ይዘው ሲገቡ በቁጥጥር ስር መዋላቸው ተዘገበ። ገንዘቡን ከመሃል ሜዳ ደብረ ብርሃንና በአካባቢው ካሉ የአባይ ባንክ አክሲዮን ማህበር ቢሮዎች እንደተሰበሰበም ታውቋል። ግለሰቦቹ ይህንን ያህል ገንዘብ ይዘው ለመንቀሳቀስ የቻሉት በማን ፍቃድና እንዴት እንደሆነ ለማወቅ የተደረገው ጥረት አልተሳካም ተብሏል። የሱዳን ተቃዋሚዎችና በስልጣን ላይ ያሉት ወታደራዊ መሪዎች በቅርቡ ያደረጉትን ስምምነት በዋናዋ ከተማ በካርቱም በይፋ በፊርማ አጽድቀዋል። እስካሁን ድረስ በተደረገው የጋራ ስምምነት ሁለቱ ወገኖች በሶስት አመታት የሽግግር ወቅት በሚኖረው በከፍተኛ ምክር ቤት አወቃቀር ላይና ይህንን ምክር ቤት ማን ይምራው በሚለው ላይ ስምምነት ላይ ቢደርሱም የስልጣን ድርሻን አስመልክቶ በርካታ ያልተስማሙባቸው ጉዳዮች እንዳሉ ይነገራል። የበላይ ካውንስሉ ካቢኔውና የህግ አውጪ አካሉ በሚኖራቸው ኃላፊነት ላይ ሁለቱ ወገኖች ገና ስምምነት ላይ አልደረሱም ተብሏል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ወደጋችን ኢትዮጵያ የተጋረጠባትን አደጋ በሚመለከት ብዙ ማደናገሪያዎች እየተለፈፉ መሆኑ ይታወቃል። የሽሞቹ ቱልቱላዎች ወይም ጭፍን ወዳደር ደጋፊዎች ይባስ ብለው ለዘረኞች ሰለባ የሆነውን የፈረደበት አማራ በአገራፍ የብሔረተኝነት ገብቷል ብለው ይከሳሉ። እኛ ስናው ግን የአማራው ህዝብ መቼም ኢትዮጵያዊነትን ክዶ የሚያውቅ አይደለም። ምንም እንኳን አንዳንድ የወያኔ ቅጥረኞች የተለየ ሲሉ ቢደመጡም በኢትዮጵያ ህልውና ላይ አደጋ ሆነው የቆሙት ወያኔ ኢህአዴግ ናቸው። ወያኔ ትግራይ፣ ኦዴድ፣ ኦዴፓ፣ ኦሮሞ ዛሬም በሀገራት ሲጋቸውና ዋጃቸው የሚምሉ ናቸውና ምንም የተቀየረ ሁኔታ የለምና ዘረኛ አገዛዙ መልክ ቀየር አድርጎ ቀጥሏልና ለሀገራችን ህልውና አደጋ እነሱ ብቻ ናቸውና በእነሱ ላይ ትኩረትን ሰጥቶ መታገል የግድ ነው ይገኛል። ይህን በተመለከተ ዘርዘር ስናደርገው ዋናው ስህተት አዘል ግንዛቤ ሆኖ የምናገኘው ወያኔ አብቅቶለታል የሚለው ድምዳሜ ነው። ወያኔ አላበቃለትም። በእርግጥ የህዝብ አመፅ አብስሎታል፣ አዳክሞታል። ጌታው አሜሪካም ጉዳት አይደርስብህም ዞር በል ስላለው አማራጭ አጥቶ ማን ላይ ቆመሽ ማን ልታኒ ነውና ወደ ጎን ዞር ቢልና መቀሌ ቢመሽግም ቅሉ እያደባና አሁንም ነገር አለሙን በጥብጦ ወደ ስልጣን ሊመለስ እየተዘጋጀ መሆኑን ማየት መገመት አይቻለንም። ወያኔ ያቆመውን ስርዓት ሹሞቹ ተንከባክበው ጠብቀው ይገኛሉና የኦነግን ባንዲራ ያውለበለቡት እነ ስብሐት ህዝብ በሚመኘው ደረጃ ጥቅ የያዙ ሳይሆን አሁንም አሜሪካን እየተማጸሙ ወደ ቀድሞ ቦታቸው ሊመለሱ በማሴር ላይ ናቸው። ዋና ጠላታችን የሚሉትን አማራ በሹሞቹም በሰበሰቧቸው ቅማንቶችና ቤኒሻንጉል ቅጥረኞቻቸው ሊያስጠቁ መንገድ ጠረጋ ላይ መሆናቸው ለማንም የሚሰወር አይደለም። በሌላ በኩል ደግሞ ሹሞቹ አልቻሉበትም፣ አገር ተበጠበጠ፣ የአፍሪካ ቀንድ ይበልጥ ታመሰ የሚሉትን ለማስተባበል በዋሽንግተን ኪ መንገድ ላሉ ሎቢስቶች ወይም ቅጥረኛ አማራጆች ገንዘብ ከፍለው የአሜሪካን መንግስት እየለመኑና እየተለማመጡ ናቸው። አሜሪካኖቹም በሹሞቹ ጉዳይ መከፋፈላቸው መስጠት በጀመሩት አሉታዊ ትችት የሚታይ ሆኗል። ለሀገራችን ህልውና ሌላው ዋና አደጋ የህዝብን አመፅ በአሜሪካና በአረቦች ትዕዛዝ ያደናቀፉት ራሳቸውን ኦዴፓ ማለት የጀመሩት ዘረኞች ናቸው። ክርስቲያንና አማራን በሜንጫ ሲሉን የነበሩትና ወይም ቀደም በህዝብ ፍጅት የነፍሰ ገዳይነት ሽልማት ያካበቱትን ኦነጋውያን በዙሪያቸው ሰብስበው በህዝብ ላይ ፍጅትና ማፈናቀልን እያደረሱ ኢትዮጵያን ወደ ውድቀት ሊከቱ የሚቅበዘበዙ የሹሞቹ አገዛዝ የሀገር ጠላት ለመሆኑ ዛሬ ምስክር ጥሩ የሚለን ከእነሱ የተሰለፉ ቅጥረኞችና አድርባዮች ብቻ ናቸው። ከ3 ሚሊዮን ህዝብ በላይ አፈናቅለዋል። ከቦራዩ እስከ አጣይ ባህር ዳር፣ ጎንደር፣ በአማራው ላይ በአረመኔ ደረጃ ዘምተዋል። ተቃዋሚዎችን ገድለዋል፣ አግዘዋል። አሁንም በጸረ አማራው ዘመቻ ከወያኔ ጋር ተቀናብረው ግፍ እየፈጸሙ ናቸው። የሹሞቹ ኢትዮጵያዊነት እንደ መለስ ዜናዊ ዴሞክራሲያዊነት ታስቦ የሚታለፍ ምትሃትና ቅጥፈት በመሆኑ አመት ባልሞላ ጊዜ ውስጥ ለሀገራችን አደጋ መሆናቸውን ሲስገበገቡና የዘር ጥላቻ ውሯቸው በደም እየታጠቡ ራሳቸውን ማጋለጥ ተገደዋል። የኬንያ አገዛዝ ኢትዮጵያ ለ28 ዓመት የስቃይ ምድር የሆነችው በወያኔ ኢህአዴግ ዘረኛ አገዛዝ ስር በመውደቋ ነው። ዛሬ ይኸው አስከፊ ስርዓት ቀጥሏል። ወያኔና ሹሞቹ የአንድ ሳንቲም ሁለት ገጽታዎች ናቸው። ያው ሹሞቹ ደግሞ ቀድሞ በፍርፋሪ ለቃሚነት የቆዩ በመሆናቸው ዛሬ የድግሱ ዋና ኃላፊ መሆናቸው ሆዳቸውን አስፍቶታል። ሰፍ ያሉትና እዝም በጠራራ ፀሐይ ሊፈጁ የተነሱትም ለዚሁ ነው። የከፋው ደግሞ ብሔረተኝነታቸው ፖለቲካና ሃይማኖትንም ማደባለቁ ነው። ቤተ ክርስቲያኖች ይቃጠላሉ፣ የአገር ቅርሶች ይፈርሳሉ ወይም ይወድማሉ። ይህ ዘረኛው ጅብኝ ዛሬ ኢትዮጵያን ላስከፊ አደጋ አጋልጧት ይገኛል። ይህን መገንዘብ ተስኗቸው ለሹሞቹ ዛሬም ድጋፍ የሚሰጡ በጸረ ኢትዮጵያ ጎራ እየተፈረጁ ናቸው። የህዝብ ቁጣና ማዕቀብም ኢላማ መሆን አለባቸው። ለወያኔ አድረው አማራውን ሊጎዱ ሲጥሩ የነበሩ ካህዲዎች ዛሬም የክህደት ብላሳቸውን በዚሁ ህዝብ ላይ ጥለው ለሀገር ህልውና አደጋ ሆነ ሲሉ መስማት መቼም ዘግናኝ ምጸት ነው። የሀገራችንን ህልውና መጠበቅ አንዱ ጋሬጣ ደግሞ የብዙዎች አልታረም ያለ ተላላነት መሆኑ ምንም አያከራክርም። አውቀው የከዱ ባንዳዎችና አንጃዎችን አይመለከትም፣ ከለየላቸው የቆዩ ናቸውና። ተላላ ሆኖ የሚነዳው ግን መወቀት እንዳለበት ግልጽ ነው። ለመጣው አለ ነፍጥ ሽርጉድ መጥፎልን ዘለው ምላሱን ላንጣጣ ሁሉ አማኝ ሆኖ መገኘትና ያጨብጨብ እንዲሁ የሚያስወቅስ ነው። በተለይም አትታለሉ ደወል ተደውሎ እየተሰማ በህሊናና በጆሮ ላይ ተኝቶ መገኘት ጠላትን ወዳጅ ብሎ ማቀፉ አገራችንን ብዙ ጎድቷል። እነመለስን ልጆቼ ብለው ያደናገሩት ነጎደኛ ምሁር ምሳሌ ናቸው። ለመንግስቱም አማካሪና መርማሪ ነበሩ። ሌሎችም ከወያኔ ጋር ገጥመው አገርን የጎዱ ክፍሎች ተመልሰው ተቃዋሚ ነን ሲሉ ታቅፈው መልሰው ቅንጅትን ሲያፈርሱና ዛሬም ገልበጥ ብለው የሽሙ ጠበቃ በመሆን አገር ሲያተራምሱ አሁንም ጆሮ መስጠቱ ከድግመት በላይ አስጠያቂ ስህተት ነው። አገር የጎዳውን ጀግናና መሪ ለማለት መቸኮሉ የኋልዮሽ ሲያንፈግቀን ቆይቷል። ማንዴላ፣ ቴዎድሮስ ወዘተ በሚል ተልካሻዎችን ለማወደስ ችኮል አሰፍኖም በሀቅ ካህኒና ደርባዮችን ማቀፉ አስገምጦናል። እገሌ ገሌ ማለቱን ብንተው ማን በህዝብ ታቅፎ ጀግና ተብሎ ሳይውል ሳያድር ከዳ ብንል መልሱ የሚሰወርብን አይደለም። ትላንት በክህደት አገር የጎዳውን ጭንብል ለብሶ ሲመጣ መቀበሉና ዳግም መደናገርም ለኢትዮጵያ ቀውስ ከፍተኛ አስተዋጽኦ አድርጓል። አቀኝ አገር ወዳዶች ላይ ጠላቶች ሲዘምቱ የዘመቻው ተባባሪ የሚሆኑት ቁጥራቸው ሲበዛ አገር ያው ትጎዳለች። በፖለቲካ ሽፋን የሚነግሩብን ትላንትም ዛሬም መድረክ ተለግሷቸው ይጫወቱብናል። ለጨቋኞችና ዘረኞች ቅኔ የተቀኙት የዘፈኑት የሐሰት መጽሐፍ የጻፉትንም በማባረር ፈንታ ማቀፉና ከእነሱም ጋር መርመጥመጡ ኢትዮጵያን ጎድቷል። እየጎዳም ያለ ነው። ከህብረተሰቡ ማግለል የሚገባን ከሳደር አድርባዮችና ባንዳንጃዎች በዝምታ ማቀፍ ወይም ማየት አገርን የሚጎዳ ስህተት ነው። አገርን ትግል አገርን ማስከበር ይፈልጋል። ከሰብእናቸውና ኢትዮጵያዊነታቸው የራቁ ከይሲዎችን ሁሉ በዚያው ሰይጣን ባደረጋቸው ጎራ ይከርኑ ዘንድ ማባረርም ግዳጅ ነው። የአገር ወዳዱን ጎራ አናቆሽሸው። ክህደት ልምድዎችን እናስወገድ። ጎራው ሲጠራ ባሩድ ሳይሸተው ፍርሃት የሚያንቀውን ቡከን ከጀንግኖቹ ሳንደባልቅ ያኔ የጠራ ትግል ማካሄድ ይቻለናል። ወኔ ቢሱን መሪ ከሃዲውን ሙሴ ብለን የፖለቲካ ደላላ ዋጌና ዋሾውን ሁሉ ካቀፍ ከወዲሁ ራሳችንን የጠለፍነው እኛ እንሆናለን። ስለዚህም በቅድሚያ የህዝብ ጎራ ይጸዳ ዘንድ በቆራጥነት ባንዳ ቀጥረኛና አንጃውን ሁሉ እናስወግድ እናግልል። ቀጥሎም የህዝብን አንድነትና ህብረት እውን ለማድረግ እንዋደድ። ለሁሉም መሰረቱ ግን ኢትዮጵያዊነት መሆኑን ለሰኮንድም ቢሆን መዘንጋት የለብንም። ትግላችን አገራችንን እንደ ዶሮ ለመበለስ ወይም ለሆዳሞች ቅርጫ ለማቅረብ ስላልሆነ የኢትዮጵያን አንድነትና ክብር ግርማ ሞገሷንና ሉዓላዊነቷን ማስከበር የዜግነት ግዳጃችን ነው። እንደራጅ፣ እናብር። ጸረ ኢትዮጵያ ኃይሎችን ሁሉ ቆርጠን በመታገል አገራችንን ከጥፋት እናድን። በአገር ወዳድ ኃይሎች ላይ የሚዘምቱ ሁሉ የኢትዮጵያ ጠላቶች ናቸው፣ አለምንም ጠረጠር። በጥቂቱም ቢሆን ከጠላት መሞዳሞች ወንጀልና አገር አጥፊ ነው። ኢትዮጵያዊነት ያቸንፋል። በጠላት ልፈፋ አንደናገር። ለአንዳታም ጆሮ አንስጥ። በህብረት ታግለን ወያኔ ኢህአዴግን እናውድም። Oh,
እንግዲህ በዘረኞችና ጽንፈኞች የምትጠፋ ኢትዮጵያ የለችም ወደፊትም አትኖርም። ከአእምሮ በለጠ አዲስ አበባ አሳ በለምነው ዘንዶ ዝናብ በለምነው በረዶ ይላል የሀገሬ ሰው። የማይሆነው ሆኖ የሚሆነው ሳይሆን ቀርቶ ሁኔታዎች ሲዘበራረቁበትና ውጤት አልባ ሲሆኑበት የሚናገረው ነው። የኢትዮጵያ ህዝብ የወያኔ ዘረኛ አገዛዝ ከነግሳንግሱ ወደ መቀመቅ ይውረድ ብሎ የታገለው መስዋዕትነትን የከፈለው ስሙንና ቅርጹን ለዋውጦ ኦህዴድ ኢህአዴግ የሚባል ሌላ ዘረኛ አገዛዝን መልሶ በጫንቀው ላይ ለማስቀመጥ አልነበረም። ያውም የአስመራዎቹን እነ ኡነድልና የአሜሪካ ጽንፈኞች የሆኑትን እነ ጁሃርን በዙሪያው አክተልፍሎ ከጦጣ የዋለ ጉሬዛ እህል ፈሽቶ ገባ እንደሚባለው ወያኒ ጉያ ተጠንተው ወያኒ ጉያ አድገው ወያኒ ዘረኛ ጸበል ተጠምቀው ካደጉ ቡድኖች የሚጠበቀው ዘረኝነት እንጂ የሚፈለገው ህዝባዊ ለውጥ ሊሆን እንደማይችል የተናገሩ የጻፉ የተነበዩ አስተምሯቸውን በሐቅ ስለሐቅ የሰጡ ሁሉ አድማጭም ሆነ ሰሚ ጆሮ አላገኙም ነበር። ዛሬ ዘረኝነት ከኢትዮጵያ ተወገደ መወገድ እንኳን ባይታይ ጀምሮ እየታየ ነውን ብሎ መጠየቅ አግባብነት አለው። እውን አዲሶቹ ሹሞችና ወያኔ ተለያይተዋል ወይስ የተጣመረና የተባበረ ሴራቸውን እየሸረቡ ነው ብሎ ሁኔታዎችን አጥንቶ ሰጥቶ መመርመር ይገባል። የተጀመረው ለውጥ እንዳይደናቀፍ የለውጥ ኃይሉ ወዘተ የሚሏቸው ቃሎችና ሐረጎች የአዲሶቹ ሹሞችና በዙሪያቸው የተሰለፉ ወገኖች በየመድረኮቹ በየመገናኛ ብዙሃን በየምክር ቤት ተብየው በየጋዜጣው ወዘተ ውጃ የመቀስቀሻ ነጥባቸው ነው። በኢትዮጵያ ያለው ተጨባጭ ሁኔታ ይህንን አይነት አስተምህሮ ውሃ የማይቋጥር መሆኑን ያረጋግጣል። ትልቅ ስህተትም መሆኑን ይመሰክራል። ለውጥ ሲባል የተበላሸው ስርዓት የሚመራበትን ስርዓትና ሪዮት ዓለምን መጠገን ሳይሆን ከስሩ መንግሎ መጣል የሚቻልበትን ሁኔታ ህዝብ በእጁ ማስገባት የሚቻልበት ሁኔታ ሲመቻች ብቻ ነው። የስርዓቱ መጨቆኛ ተቋማት ወደ ዲሞክራሲያዊ ተቋማት ሲቀየሩ ነው። ዜጎች በየትኛውም የሀገሪቱ ክፍል ተዘዋውረው መስራት ሀብት የማፍራት መብታቸው በምንም በማንም የማይሰደሰግበት ምቹ ሁኔታ ሲፈጠር ብቻ ነው። የዘረኝነትና ጽንፈኝነት ድንበር ሲፈርስ ብቻ ነው። በተለይም ከአርባ ዓመታት በላይ ስር የሰደደና ሀገራዊና ህዝባዊ ጠንቅ የሆነው ዘረኝነትና ጽንፈኝነት ሲወገድ ወይም ዘረኝነትን የሚጸየፉ አመለካከቶች መስተናገድ የሚችሉበት ሁኔታ ሲመቻች ነው። የኢትዮጵያን ህዝብ ከማግባባት ወደ መለያየት ከፍቅር ይልቅ ወደ ጥላቻ ማዕበል የዘፈቁ በዜጎች ላይ ኢሰብአዊና ዘግናኝ ተግባራትን የፈጸሙ የሀገር ሀብት የዘረፉና ያዘረፉ የሥርዓቱ ቁንጮችን በህግ ተጠያቂ የሚያደርግ እርምጃ ሲወሰድ ነው። እየሆነና እየታየ ያለው ግን ወንጀለኞችና ጨፍጫፊዎችን በድጋሚ ተመልሰው ሲሾሙ ወይም የድብቅ ሴራ ሲያጠነጥኑ ወይም በየብሔሩ ጓዳ እየተደበቁ ጸረ ሀገር፣ ጸረ ህዝብ፣ ጸረ ሰላም ሴራዎችን ሲጎነጉኑ ነው። በሥርዓቱ ላይ የተለየ አመለካከት ያላቸው የፖለቲካ እስረኞች ዛሬም በእስር እየማቀቁ ነው። የኢሃፓ አመራሮችና አባላት ዛሬም በእስር ላይ ናቸው። የደጃዝማች ተሰማ እርገጤ ልጆች ዛሬም አልተለቀቁም። ሌሎችም በርካታ ኢትዮጵያውያን ደብዛቸው እንደጠፋ ነው። ወዴት ደረሱ? ታስረዋል ወይስ ተገለዋል? ምላሽ የሚሻ ትልቅ የፖለቲካ ጥያቄ ነው። እርግጥ ነው ለፖለቲካ ፍጆታ ሲባል የተፈቱ የፖለቲካ እስረኞች አሉ። በደረቅ ወንጀል የተከሰሱ ዘራፊዎችና እንደነ ታምራት ገለታ የመሳሰሉ ጠንቋዮች ሳይቀሩ ተፈተዋል። ከሰሞኑ እየተወሰደ ያለው የጅምላ እስር የሚነግረን ነገር ቢኖር እስረኛ በምህረት ስም ማስለቀቅ የቦታ ማስለቀቅ ተግባር መሆኑን ነው። በተለቀቀው ቦታ አዲሶቹ ሹሞች በገፍ እያሰሩበት ነው። ወጣቶች፣ ጋዜጠኞች፣ የፖለቲካ አመራሮችና አባላቶቻቸው እንዲሁም በሹሞቹ አገዛዝ ላይ ቅሬታና ተቃውሞ አላቸው የሚባሉ ዜጎች በገፍ እየታሰሩ ነው። እንደ ወያኔው አገዛዝ ጸረ አማራ አቋም በሹሞቹም እንደቀጠለ ነው። ነፃ ሐሳብን ማንሸራሸር መጻፍና መናገር መደራጀት መሰብሰብ ቀርቶ ጋዜጣዊ መግለጫ የመስጠት መብትም የታፈነና የተዘጋ መሆኑን በነስን ድንነጋ ላይ በግልጽ ተስተውሏል። ሹሞቹ ወያኔ ኢህአዴግ የሚለውን ኦዴፓ ኢህአዴግ በሚል የስም ለውጥ ተስተው የብሔራቸውን የበላይነት ለማረጋገጥ ተግተው እየሰሩ መሆናቸውን ህሊና የለንም የምንል ካልሆነ በስተቀር በግልጽ የሚታየውነት ነው። ሹሞቹ እነ ኦነግን ከአስመራ ጃዋርን ከአሜሪካ አስመጥተው በክብር ተቀብለው በዙሪያቸው ኮልኩለው የህቡ መንግስቶች ወይም የወንጀል ተግባር ፈጻሚዎች አላደረጓቸውም ማለት ስህተት ነው። ዛሬ በአዲስ አበባ ከ10,000 በላይ የሚገመቱ ሲቪል ጆሮ ጠቢዎች መረጨታቸውን እናውቃለን። እነዚህ ህገወጥ ቡድኖች የሥርዓቱና የሹሞቹ የህቡ ወንጀል ፈጻሚዎች መሆናቸውንም እናውቃለን። የእስክንድር ነጋን ጋዜጣዊ መግለጫ አደናቃፊዎቹና ሰላም ነሺዎቹ የነዚህ ቡድን አባላት ናቸው። በግልጽ ከሚሰሩ መንግስታዊ መዋቅሮች ውስጥ የሚመደቡና የሚሾሙ ሁሉ የሹሞቹ ብሔር ተወላጆች መሆናቸውን ለማረጋገጥ ወደ ፍርድ ቤቶች፣ ፌደራልና አዲስ አበባ ፖሊስ፣ ነብራታይ እንደ ባንክና ሁምሩክ በመሳሰሉ የገንዘብ ተቋማት በአዲስ አበባ ቀበሌዎች ክፍለ ከተሞችና መስተዳድሩን እየዞሩ መመልከት ይቻላል። የብሔር ብሔረሰቦች ጥያቄ ከዲሞክራሲ መርካ ተነገጠ በአግባቡና በልኩ ከተሄደበት የዲሞክራሲ ጥያቄ መሆኑ የሚያስተራክር ጉዳይ ሊሆን አይችልም። እንዳለመታደል ሆኖ በኢትዮጵያ ውስጥ የተነሱ የብሔር ጥያቄዎች በአብዛኛው አፍራሽነታቸው ከገንቢነታቸው ይልቅ ያመዘነ ሆኖ ይስተዋላል። ኢትዮጵያ ማነች? የነማን ሀገር ነች? የኢትዮጵያውያን የጋራ ሴቶች ምንድናቸው? የኢትዮጵያውያን ታሪክስ ምን ይመስላል? ችግሮቻችን ኢትዮጵያን ማዕከል ባደረገ ዲሞክራሲያዊ ስርዓትና መርህ በመፍጠር ተቻችሎ መኖር የተሻለ አማራጭ ወይ መገነጣጠሉ ወዘተ በሚሉ መሰረታዊ ጥያቄዎች ላይ ዘላቂ መፍትሄዎችን ለመሻት ከህሊናዊ ፍርድ ይልቅ ስሜት ያሸነፋቸው ሆነዋል። ከዚህ አንጻር አብዛኞቹ በጠባብነት ዘረኝነትና ጽንፈኝነት የተመረዙ ሆነዋል። መገነጣጠልን አቀንቃኞች በመሆናቸው ለኢትዮጵያ ሀገራችንና ዜጎቿ ጠንቀኛ ህመሞችና በሽታዎች ሆነዋል። በቀላሉ የማይድን ሀገራዊና ህዝባዊ በሽታ ኢትዮጵያ የሰው ዘር ቀድመ አካል የሆኑት የነሉሲ መገኛ ሀገር የብዙ ብሔር ብሔረሰቦች መኖሪያ የጋራ ሀገር መሆኗንና እንደ ሀገር ያለፈችባቸውን በጎና መጥፎ የጋራ ታሪኮች ላይ የውሸት ትርክት ዘመቻ ክፋቶች ሆነው ይስተዋላሉ። ኢትዮጵያ ከአፍሪካ ሀገራት በተለየ መልኩ የርሳ የሆነ መንግስታዊ ስርዓትና ቅርጽ ይዛ የነበረች ሀገር መሆኗን እንኳንስ እኛ ኢትዮጵያውያን የባዕዳን ታሪክ ጸሐፊዎችም የሚያረጋግጡትና የሚመሰክሩት እውነት ነው። የሱንም ያህል የኢትዮጵያ ታሪክ ወደ ኋላ ቢቆጠር ማንኛውም ዘር፣ ጎሳ ወይም ብሔር ወይም ብሔረሰብ ነግሶ በብቸኝነት ኢትዮጵያን ይገዛበትና ያስተዳደረበት ደጂም ሆነ ስርዓት አልነበራትም። አገው አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ሲዳማ ወይም ከሌላ ብሔረሰቦች ወይም ነገድ ወጥቶ ኢትዮጵያን በዘር ተጠራርቶ የገዛበት የታሪክ ዘመን የለም። ከዛሬዎቹ ጉዶች በተቀር ሁሉም የኢትዮጵያ ብሔር ብሔረሰቦች በጥምር የብሔር ብሔር መንግስት በእንግሊዘኛው መልቲ ኤትኒክ ስቴት ሀገር እንደነበረች ነው የታሪኳ መዛግብቶች የሚመሰክሩት። ዘረኞችና ጠባቦች ኢትዮጵያ በአንድ ብሔር የተገነባችና የአማራው ህዝብ በጨቋኝነት የኖረባት ሀገር ነች የሚለው የውሸት ትርክት አፍራሽነቱ የጎላ የሚሆነው ከዚህ ላይ ኢትዮጵያ ከሌሎች የአፍሪካ ሀገራት በብቸኝነት በቅኝ አገዛዝ ስር ስትወድቅ የመጣባትን ጠላት ሁሉ አሳስራ መመለስ ከቻለችባቸው በርካታ ምክንያቶች ውስጥ ይኸው የህብረ ብሔር መንግስት ባለበት ሀገር መሆኗ ያስተኛላ ተቀሚታ መሆኑ በዋነኛነት ተጠቃሽ መሆኑ እየታወቀ ለዛሬዎቹ ዘረኞችና ጠባቦች አይታያቸውም። የውሸት ትርክ ታድርገው ያራክሱታል። የኢጣሊያ ወረራን ለመመከት አጼ ምኒልክ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ጫፍ ያደረጉት የክተት ጥሪ የተላለፈውም ሆነ ዘመቻው የተመራው በመንግስታዊ መዋቅሮቻቸው የመሆኑ በጎ ትርክ ለባሪዎቹ ጽንፈኞችና ጠባቦች አይታያቸውም። ይህ የረጅም ጊዜ ታሪካዊ ተስስር በዜጎቿ ላይ ኢትዮጵያ ማንነቷ ኢትዮጵያዊ አርበኝነትን ኢትዮጵያዊ የሰነ ልቦና ኢትዮጵያዊ የጀግንነት ባህል አስረጽዋል። እነዘራ ይድረስ እነ ሞገስ አስተዶም እነ ሀብተ ጊዮርጊስ ዲነግዴ እነ ዑመር ተመተር እነ ጃጋማ ኬሎ እነ በላይ ዘለቀ ወዘተ ራሳቸውን ኢትዮጵያዊ አድርገው እንጂ ጎሳ ወይም ብሔር ብለው አልነበረም። እነዚህና ሌሎች ኢትዮጵያውያን ጀግኖቻችን የሁሉም ብሔር ብሔረሰቦች የኢትዮጵያዊ ጀግንነት ሞዴል መሆን ሲገባቸው መዘከር መወደስና የትውልድ ውርስ መሆን ሲገባቸው የዘመኑ ጠባቦችና ዘረኞች የውሸት ትርክት ሰለባ መሆናቸው አሳዛኝም አሳፋሪም የሆነ የክህደት ገጽታቸው ነው። ሁሉም ኢትዮጵያውያን የረጅም ዘመን ያስቆጠረ አብሮነትና አንድነት ነበራቸው ሲባል በተለይም በዘመነ መሳፍንት ዘመነ በየአካባቢው በበቀሉ የጎጥ ገዢዎች ለእርስ በርስ ግጭትና መጎዳዳት የጋበዟቸው የገፋፏቸው ቢሆንም ይህ የገዢዎች ተግባር እንጂ የህዝቦች እንዳልነበር የታሪክ ሰነዶች ይመሰክራሉ። በጎጥም ሆነ በሀገራዊ ገዢዎች መጨቆንና መመዘበር የሁሉም ኢትዮጵያውያን የጋራ ችግራቸው ነበር። ዛሬም መጨቆንና መዘረፍ አልተወገደም። ኢትዮጵያ በተፈጥሮ ሀብት የታደለችና የበለጸገች ብትሆንም ዜጎቿ ከኋላ ቀርነትና ድህነት ማቅ ውስጥ መዘፈቋ ያንገበገባቸውና ያስቆጫቸው የችግሮቿ ሁሉ መንስኤዎች ብልሹ አገዛዞች መሆናቸውን በውል የተረዱ የ1960ዎቹ የኢሃፓ ትውልዶች ተጋድሎ የሚመሰክረው እውነት ቢኖር ይህንኑ ሀቅ ነው። ዘር፣ ቋንቋ፣ ሃይማኖት፣ ጾታ፣ ጎሳ ወይም እድሜ ሳይከፋፈላቸው በአንድነት መራራ ትግል ውስጥ የገቡት የአባቶቻቸውን የእናቶቻቸውንና የአያቶቻቸውን ኢትዮጵያዊ አርበኝነት ኢትዮጵያዊ ስነ ልቦናን ወርሰውና ሰንቀው መሆኑን ታሪክ አይሽረውም፣ አይበርዘውም፣ አይክደውም። በሌላ በኩል የኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር የተባበሩት መንግስታት የወሰነው ሲፈርስ የኤርትራ ወጣቶች በጀባሃ ኳላም በሻቢያ ማካኝነት ለተቃውሞ ወደ ኤርትራ በረሃዎች ገቡ። ጀባሃና ሻቢያ የነበራቸው ድጋፍና እርዳታ ሲያገኙ የነበሩት ከታሪካዊ ጠላቶቻችን ዘንድ እንደነበርም አይካድም። በዚህም የፌዴሬሽን ስምምነትና ፌዴሬሽን ይመለስ ከሚል ተገቢና ፍትሃዊ ጥያቄ ወደ ጽንፈኛ የመገንጠል ጥያቄ አጦዙት። ይባስ ብሎም ኢትዮጵያ የኤርትራ ቅኝ ገዢ ሀገር ስለሆነች ጥያቄያችን የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ ነው ከሚል ጽንፈኛ አዙሪት ውስጥ አስገቡት። መፍትሄውም መገንጠል ብቻ መሆኑን አወጁ። የውሸት ታሪክ ግጭትና ትርክት ከዚህ ጀምሮ ቢባልም ስህተት ማለት አይቻልም። ሻቢያ ኢትዮጵያን ለማፈራረስና ለነገነጣጠል ወያኔ የተባለውን ጸረ ኢትዮጵያ ቡድንን በአምሳያው ቀርጾ አቋቋመው። ወያኔም ከሻቢያ የሚሰጠውን ትዛዝ መቀበልና ማገልገሉን ቀጠለ። ወያኔም የኤርትራ ጥያቄ የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ መሆኑን በማኒፌስቶ አስቀመጠ። የወያኔ ማኒፌስቶ ትግራይን ከኢትዮጵያ አስገንጥሎ ነጻ ሀገር መመስረት መሆኑንም አስቀምጧል። ወያኔ ለትግራይ ህዝብ በጠላትነት ያስቀመጠው የፖለቲካ አገዛዙን ሳይሆን የአማራ ህዝብን ማድረጉም የቆሸሸ ታሪኩ አካል ነው። ወያኔ በ1983 ዓ.ም ወደ ስልጣን እንደመጣ የመጀመሪያ ስራው ኤርትራን መገንጠልና ማስገንጠል ሆነ። ኦነግ የተባለው የኦሮሞ ጽንፈኛ ቡድንም አላማና ግቡ ኦሮሚያ ከኢትዮጵያ መገንጠል የሚል እንደነበር ታሪኩ ይዘክረዋል። እንዲያውም ስለ ኢትዮጵያዊነቴ ድርድር ፈልጋለሁ የሚል ጽንፈኛ አቋም እስከመያዝ ደርሶ እንደነበር ይታወሳል። ዛሬም ከዚህ አቋሙ ላለመላቀቁ የኢትዮጵያ ህዝብ የሚያውቀው ነገር የለም። እንግዲህ ሻቢያ፣ ወያኔ፣ ኦነግ፣ ተኢህዴን፣ ኦህዴድ፣ ደኢህዴን ሌሎች መሰል ጸረ ኢትዮጵያ ኃይሎች ከነ አሜሪካ ጋር በመመሳጠር በ1983 ዓ.ም ግልቀን ናቸው። ኢትዮጵያን ማፈራረሻ ህዝባን መበታተኛ የሚሆን የፖለቲካ ስልጣኑን ተቆጣጠሩ። ወታደራዊ ኃይሉን፣ ህገ መንግስታቸውን፣ ደህንነታቸውንና ፖሊሲዎቻቸውን ሁሉ ለዚህ እኩይ አላማቸው ማሳካያ አድርገው ቀረጿቸው፣ አዋቀሯቸውም በኢትዮጵያና ኢትዮጵያዊነት ላይ ከፍተኛ የማዳከልና የማጥፋት ዘመቻ ተካሄደ። ኢትዮጵያዊ አብሮነትና አንድነት እንዲሁም ኢትዮጵያ የሁሉም ኢትዮጵያዊ ሁሉም ኢትዮጵያዊ የኢትዮጵያ የሚነው ስነ ልቦናና ተስስር በሕገ መንግስቱ ተረጋገጠ። ለኢትዮጵያውያን የክልል ድንበር ፈጠረላቸው። የሕገ መንግስቱ መግቢያ ላይ የተቀመጠውን መመልከት ይቻላል። ከመግቢያው ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይላል። የዚህን የወያኔ ስደ አራዊት ኢትዮጵያን ያፈረሰና ህዝቦቿን የበታተነ መሆኑን ከሌሎች ሀገራት ሕገ መንግስት ጋር አነጻጽረን እንመልከተው። አሜሪካ ውስጥ ከ140 እስከ 150 የሚደርሱ ብሔረሰቦችን ይዛለች። የሕገ መንግስታቸው መግቢያ ግን እኛ የዩናይትድ ስቴትስ ህዝብ ብሎ ይቀጥላል። ፍንድም በውስጧ ከ150 በላይ የሚገመቱ ብሔረሰቦችን ያዘች ስትሆን የሕገ መንግስታቸው መግቢያ እኛ የህንድ ህዝብ ብለው ይጀምራሉ። በውስጡ ብዙ ሀገራትንና ህዝቦችን አቅፎ የያዘው የተባበሩት መንግስታት ቻርተር መግቢያንም ለማነጻጸሪያነት መውሰድ ይቻላል። የዚህ ቻርተር መግቢያ እኛ የተባበሩት መንግስታት ህዝቦች ይላል። ከነዚህ ሀገራትና ከተባበሩት መንግስታት ቻርተር አንጻር ስንቃኘው ኢትዮጵያ በሕገ መንግስቱ መሰረት ብሔር ብሔረሰቦች የተለያዩ ሀገራት ተደርገው የተቀረጹ ናቸው። በወያኔ ኢህአዴግ ሕገ መንግስት መሰረት ኢትዮጵያውያንን የተለያየ ድንበር ያላቸው የተለያዩ ሀገራት አድርጎ አስቀምጧቸዋል። ክልል በተባለው የዘር አወቃቀር የዜጎቿን አብረውነት ተጣጥሷል። ይህንን እውን ማድረጊያ ደግሞ አንቀጽ 39 ተቀምጧል። ውድ የፍኖተ አድማጮች፣ እነዚህ ዘረኞችና ጠባቦች ዛሬ ሀገራችንና ዜጎቿ ለደረሱበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውሶች ሁሉ ተጠያቂዎች ናቸው። አዲሶቹ ሹሞች ሳይቀሩ ሕገ መንግስታችን በሕገ መንግስቱ ብቻ እንተዳደራለን እያሉ የሚያፌዙብንም ይህንኑ ሴራቸውን ስለሚያውቁ ነው። የሀገራችን ኢትዮጵያና የዜጎቿ የሰላም ጸሮች ናቸው። የአብሮነትና አንድነታችንም ጸሮች ናቸው። አላማና ግባቸው ሁሉ ያነጣጠረው በኢትዮጵያ ህልውና እንዲሁም የዜጎቿ የጋራ ህይወት ጥፋት ነው። እነዚህ ቡድኖች ተወለድንበት አደግንበት ወክለናል ለሚሉት ብሔርም ሆነ በጥቅሉ ለኢትዮጵያ ህዝብ የለየላቸው ጠላቶች ናቸው። ከኢትዮጵያ አልፎ ለጎረቤት ሀገራት እንዲሁም ለዓለም ህዝቦች ሳይቀር ዘረኝነት ሊወገዝና ሊጠፋ የሚገባው ጉዳይ ነው። የኢትዮጵያ ህዝብ ለነዚህ ዘረኞች ተባባሪ ወይም መደበቂያ ሆኖ ማገልገል ወይም በዝምታ መመልከት ሳይሆን በተባበረ ኃይል መታገል ነው። የሚሰጣቸው የተግባር ምላሽም ከእንግዲህ በዘረኞችና ጠባቦች የምትፈርስ ኢትዮጵያ የለችም፣ ወደፊትም አትኖርም። በወያኔና ተባባሪዎቿ የሚበተን ህዝብም የለም። አባቶቻችንና እናቶቻችን በደምና አጥንታቸው ያቆዩልን ኢትዮጵያ በአንድነት በአብሮነት በፍቅር በውይይት ካስፈለገም እስከ ደምና ህይወት መስዋዕትነት በመክፈል እናስከብራታለን። ለዚህ ደግሞ እንነጋገር፣ እንደራጅ፣ ተባብረን እንታገል። ያለ ጥርጥር እናቸንፋቸዋለን።
Let's go. በደልም ሆናለሽ ከላይ
አላጨበጨበም በአንሙት ከለንደን የፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ አዎ መሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰገሰም ስልጣን ለጨበጠ አላጨበጭበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላ ጀወስተካር ሁሉም ነጻውቶ ወያኔ ቢፈታ ካሰረው ቆንጥሮ አጨበጨበም አቋም አስቀይሮ አው ደግሞ አለው አሁንም መላለው በነበረ አቋሜ ዛሬ መጣናለው ፍጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም
ነብር ፍየልን ከጅብ አያስጥልም። ማንኛው ቢበላህ ይሻልሃል ቢባል ሰውየው ምን ገደኝ ጅብም አዞም ሁሉም የሚበላኝ ባገጠጠ ጥርሱ ነው ያለውን የሚያስታውሳል ሁኔታ ነው። ማን ጠላት ማን ወዳጅ የሚለው ተዘብራርቋል። አገርን ሊገነጣጥል የተነሳ ኃይል ወያኔን ተቃወመ በሚል ብቻ አርበኛ ሊባል ትንሽ ቀርቶታል። ወያኔን መጥላት መቃወም የትግላችን አንድ ዋና አካል ነው። ጸረ ወያኔ ሆኖ በዚያው ልክ ጸረ ኢትዮጵያ የሚሆን ኃይል ግን የኢትዮጵያ ወዳጅ አገር ወዳድ ወይ የሚደገፍ ሊሆን አይችልም። ኦጋዴንን ነጻ አወጣለሁ ለሚል ኃይል አፈቀላጤ ሲኮን ዝም ብለን ለመቀበል የማንችለው በመሆኑ ይህንን ማውገዝ አገራዊ ግዴታችን ነው። ዝምታም ገደብ አለው። የጠላቴ ጠላት ወዳጄ ነው የሚለውን በግልቡ መውሰድ ስህተት ነው። ኢትዮጵያን የሚጎዳ ማንኛውንም ልፈፋ ሆነ አቋም ሆነ ተግባር በዝምታ ማለፍ የምንችል አይደለንም። የትግላችን መሰረትና ግብ የኢትዮጵያ አንድነት ነው። ህብረት ስንል በኢትዮጵያ አንድነት ከሚያምኑ ኃይሎች ጋር ነው። ግን ጠላን ከሚያቀነቅኑ ጋር አብረን አገራችንን ለቅርጫ ለማቅረብ ዝግጁ አይደለንም። እኛ ኢትዮጵያዊ እንጂ ሌላ አይደለንም። ኦሮሚያ ኦጋዴንያ፣ ነጻ ሲዳማ፣ ሱዳናዊ ቤኒሻንጉል የሚለው የሚገባን ቋንቋ አይደለም፣ መቼም አይሆንም። ትብብርና ህብረት ስንል ከአንድነት ኃይሎች ጋር መሆኑ የሚጠበቅ መሆን አለበት። ሁሉም ኃይሎች ራሳቸውን የአንድነት ስላሉ በሐቅ ለዚህ ስያሜ በቂ ናቸው ማለት ባይሆንም በይፋና በግላጭ ግባችን ኢትዮጵያን መገንጠል ነው ከሚሉ ጋር ማበር የሚቻልበት ሁኔታ የለም። አልተሞከረም ማለት አይደለም፣ አያሌ ሙከራዎች ተደርገዋል። ኢዲያት ሲመሰረት ብቻ ሳይሆን ከዚያም በፊት ህብረት ሲመሰረትም የተገኘው ምላሽ ግን አሉታዊ ነበር። ኢትዮጵያዊ አይደለንም ግባችን ገንጠላ ነው የሚል ነበር። ለዚህም ነው ገንጣይ ድርጅቶች ለህብረት ሲጋበዙ እምቢኝን አቅፈው የባጁት። አሌ ብለው የዳከሩት ልፋታቸው ከንቱ ሆኖ ቀርቷል። ወያኔ ኢህአዴግ ነው ብለው ተቀብለው ሊተባበሩት የቃጡትን ሁሉ ወደ ትቢያ ወርውሯቸዋል። አፍኗቸዋል፣ ለስደት ዳርጓቸዋልም። የሚሰራና የማይሰራን አማራጭ ማወቅ የድርጅቶች ግዴታ ነው። ትግል ሲባል ግቤ ምንድን ነው የሚለውን አውቆ መነሳት ያለበት ነው። አገር ወዳድ ከሆን ትግል ስንል ኦጋዴንን ለማስገንጠል ነፃ ኦሮሚያ የሚባልን እውን ለማድረግና የሻዕቢያን ጸረ ኢትዮጵያ ህልም ለማሟላት ሊሆን አይችልም። ሻዕቢያ ኢትዮጵያን ለማፈራረስ ወይም በቁጥጥሩ ስር አስገብቶ በዘረኝነት ለመበዝበዝ ፍላጎቱን አልተወም። ኦብነግ ዛሬም የሚለን ነፃ ኦጋዴንን መስርቶ ከሶማሊያ ጋር ማዋሃድ ነው። ድብቅ የለውም፣ ተናግረውታል። አሁንም አቋማችን ነው ብለዋል። በተቻለ መጠን ግንጠላን የሚያቀነቅኑ ኃይሎች ይህን ፍሬቢስ እና ጎጂ ትተው በኢትዮጵያ አንድነት ጥላ ስር መፍትሄ እንዲፈልጉ ብዙዎች የሚመሰገን ሙከራ አድርገዋል። ውጤቱ ግን ዜሮ ነው ቢባል ማጋነን አይሆንም። ምሽጋቸውን ኤርትራ ያደረጉ ጠባቦችና ጽንፈኞች በሻዕቢያ ድጋፍ የመገንጠል መርሃ ግብራቸውን ይዘው ቆይተዋል። አማራ ኢትዮጵያ የሚያላዝኑት እጅጅ ያለ ቀስቀሳ መለወጥ አልቻሉም እስከዛሬ። ከዚህ በስተጀርባ ማን አለ? መልሱ ግልጽ ነው። ማን ነው ኦነግን አሶሳ አጅቦ አማራዎችን የፈጀ? ሻዕቢያ ነው መልሱ።
የጀብሃ ርብራጆች የኢሃፓን የከተማ እንቅስቃሴ መራን ለማለት እየቃጡ ናቸው። ለምን ይህን ድርጅት ስም ለማጥፋት በአሁኑ ጊዜ አስፈላጊ ሆኖ እነዚህም በዋሾ ቅጥረኝነት መንጫጫት ጀመሩ? መልሱ ለማንም ምስጢር አይደለም። አማራጭ የለምና ከጸረ ወያኔዎች ምንም እንኳ ጸረ ኢትዮጵያ ቢሆኑም እናብራለን ለሚሉ ያለን ምላሽ ፍየል ጅብን ፈርታ ነብር ብትጠጋ መጨረሻዋ በነብር መበላት ነው የሚል ነው። ወያኔ ባሰራጨው ቡታ መሰረት ከወያኔ ተጠግተን ሊመጣ ነው የተባለውን ጥቃት እናመልጣለን ብለው የሚገምቱ ኃይሎችም ራሳቸውን እያታገሉ ናቸው። ወያኔ እኔ ከወደቅሁ ትግሬዎች ይፈጃሉ፣ ኦሮሞዎች ሁሉን ይፈጃሉ እያለ በማስፈራራት ድጋፍ ሊያገኝ እየጣረ ነው። የባሰው ከሚመጣ የምናውቀው ሰይጣን በላያችን ሰፍኖ ይቀጥል በሚል ድምዳሜ ህዝብ እንዲገባ ለሽግግሩ አቅም የለንምና ለኢትዮጵያ ህልውና ስንል ወያኔ ይቀጥልብን ብለው ሳያፍሩ የሚከራከሩ ብቅ ብለዋል። የነዚህ ወያኔያዊ ምርጫ እንዳለ ሆኖ የህዝብ ትግል ውጤት ማለትም የወያኔ መፍረስ ለሀገር ህልውና ወያኔ ባፌረው መሰረት ጠንቅ እንዳይሆን መጠንቀቅ እንዳለብን ግልጽ ነው። ያመጣው ይምጣ አቋም አገርን ሊጎዳ ይችላልና ነው። ወያኔ እኔ ከሞትኩ ሰርዶ አይብቀል በሚል ውዳቂ ፖለቲካ ለመጪው አንቀጽ 39ን ሳይቀር አጥምዶ ጥፋትን በኢትዮጵያ ላይ ሊያወርድ መዘጋጀቱ ምስጢር አይደለም። ኤርትራን የመውረር እቅዱም ከወደዚያ ህልውናዬ የሚያሰጋ ጥቃት ይመጣል ብሎ በመጨነቁ ሳይሆን ኢሳይያስን አውርዶ የትግራይ ትግሬ ፍላጎቱን ለማሟላት በሚል ነው። ይህንን እውን ለማድረስ እንቅስቃሴ ከጀመረ ውሎ አድሯል። ሻዕቢያ በበኩሉ ወያኔ ወድቆ ነፃ የኢትዮጵያ የሆነ መንግስት እንዳይቋቋም ጋሬጣ ሆኖ መቆየቱ ሀቅ ነው። 24 ዓመታትን ተመክሮ ያጤኗል። ይህ ነው ጅብን ፈርታ ወደ ነብር ጉያ እንደምትሮጠው ፍየል ተላላ የሆኑ ፖለቲከኞች መኖራቸው ምስጢር አይደለም። ወያኔ ቅስቀሳ ተሰልበው ዋናው ጠላት ወያኔ ሳይሆን ኦነግ ነው የሚሉም አሉ። ሌሎች ተደናግረው ደግሞ ወያኔን የጠላና ያጠቃ ሁሉ ወዳጅ ይመስላቸዋል። ትግላችን ለግድ ስልጣን ሳይሆን አገርን ከጥፋት ለማዳን ከሆነ ድምዳሜያችን ብሔራዊ ጥቅምን ያስቀደመ መሆኑ የሚቀር አይሆንም። አገራችንን በወረረና አገራችንን ሊያጠፋ ባለ ኃይል ላይ የሚኖረን አቋም በዚሁ የሚወሰን ነው። እዚህ ላይ አገር አድን ትግሉ ይዘቱ ምን ይሆናል፣ ምንስ ሊሆን ይገባል ለሚለው ምላሽ መስጠት መገደድ ይመጣል። ባለው ተጨባጭ ሁኔታ ትግሉን ለማስኬድና ለማጠናከር ሊሰራ የሚችል ሊያዋጣ የሚችል አማራጭን መፈለግ ይገባል የሚለውን ይህ ከላይ ያስቀመጥነው የሚሰርዘው አይደለም። ተመክሮ ነብር ከጅብ ባላነሰ የፍየል ጠላት መሆኑን ማሳየቱን መርሳት አይገባም ማለት ነው። የጨነቀው እርጉዝ ያገባል የሚለው መጨረሻ ልጁ ሲወለድ ገደል ይገባል የሚል መሆኑንም አለመርሳት ጠቃሚ ነው። የሀገራችን ተረቶች ትምህርታዊ ናቸው፣ አስተማሪ ቅርሶች። የነ ችኩል ቤት ግድግዳው ሰንበሌጥም ተብሏል። የወያኔ ረጅም የስልጣን ዓመታት እንዲያከትም መፈለግ ብሔራዊ ስሜትና ፍላጎት ነው። በየሳምንቱ ወያኔ ለአገር ጥፋት የሚሆን እርምጃን ሲወስድ ነው ስናይ የቆየ ነው። ስለዚህም አመቺ የትግል ሁኔታ እስኪመጣ እጅን አጣጥፎ መጠበቅ የሚደገፍ አይደለም። የሚፈራው አደጋ ሁሉ ወያኔ በስልጣን እስካለ የሚባባስ ነውና። ውስብስብ ሁኔታ ውስጥ እንድንገባ ገፋፊው ወያኔ መሆኑ የማይካድ ቢሆንም የባዕዳን ሴራም እንዳለ ልንስተው አይገባም። የባዕድ ቅጥረኛ የሆኑትም በየድርጅቱ ሰርገው በመግባት አገር ወዳድ ኃይሎች እንዳይተባበሩ በስልት ሲያደናቅፉ እየታዩ ናቸው። በተለይም ወጣቱ ወደ ቆረጠና በርግጥም ጸረ ወያኔ ወደ ነስ ትግል እንዳይሳብ የእንቅፋትነት ሚና የሚጫወቱ ጥቂቶች አይደሉም። የደርግ ወንጀለኞችና ለባዕድ ሰላይ ተብለው በአግባቡ የተጋለጡ ዛሬ የፖለቲካው መድረክ ዋና ተዋንያን መሆናቸውን ስናይ ሁኔታው ምን ያህል እንደተበላሸ እንድንገነዘብ ግድ ይላል። በቅድሚያ የተቃዋሚዎችን ጎራ ያጸዷል ማለት ነው። ቅንጅትና ህብረት እንዴት ሊፈርሱ ቻሉ? በቅርቡስ አንድነት የተባለው መፍረሱ ከምን የተነሳ ነው? የደረሱትን ጥቃቶችና ጉዳቶች ማወቁ ያለውን ሴራ ለማክሸፍ ይረዳል። ምሽግን ማፍረስ ከውስጥ ነው ይባላልና በየድርጅቱ ወይም በእንቅስቃሴው በሰፊው ገብተው የሚያተራምሱትንም ማሸነፍ አስፈላጊ ነው። የወያኔን ቅስም ለመስበር ድርጅታዊ ጽዳትን ማካሄድ ወሳኝ ሆኖ ይገኛል። ማንኛውም ገዢ ቡድን ማንም አይችለኝም ሁሉንም አሸናፊ ነኝ ብሎ መደንፋቱ የሚተበቅ ነው። ሰውን በፍርሃትና በቀቢጸ ተስፋ ቀይዶ ለመግዛት ራሱን አግዝፎ ማቅረብ አለበት። ሳር ቅጠሉ ሰላይ ነው ሲል ፍርሃትና ጥርጣሬን ያፋፋና ሰው እንዳይተባበር እንዳይደራጅ ያደርጋል። ታሪክ ግን ይህ ሁሉ ከንቱ መሆኑን ያስተምራል። ሕዝብ አምሮ ከተነሳ ካመፀ የገዢዎች ጉልበት ይደቃል። የኢራኑ ሻህ፣ የዛይሩ ሞቡቱ፣ የግብፁ ሙባረክ፣ ፋሽስቱ መንግስቱ፣ ጨቋኙ ዚያድ ባሬ ወዘተ ለዚህ ምስክር ናቸው። የተመኩባቸው ተቃዋሞች፣ ሰራዊት፣ ሰላዮች ወዘተ ሁሉም ተነዋል። ከውድቀትም ሊያድኗቸው አልቻሉም። ዋናው ኃይል ከህዝብ እንጂ ከአጋዚ ወይም የወያኔ ጦር እጅ አይደለም። እዚህም ነው ህዝብን ለአመፅ ማነሳሳትና ማደራጀት የሚገባው። ያልተደራጀ ትግል ሽንፈትን መቀበል ይገደዳልና የድርጅትን ጉዳይ የሚያቀሉ ክፍሎች ወደዱም ጠሉም ለወያኔ እየረዱ ናቸው። አደረጃጀትንም ሊያዝረከርኩ የሚሹ የህዋዊነትንም ሚናና ድርሻ የሚያንኳስሱም ሚናቸው ተመሳሳይ ነው። ስለዚህ በቅድሚያ ጠላትና ወዳጅ መለየት፣ ከጥራዝ ነጠቅነት መራቅ፣ ግልብ ሳይሆን ጠለቅ ያለ የፖለቲካ ትንተና መምረጥ፣ ሰርጎ ገቦችና አፍራሾችን ከህዝብ ጎራ ማራቅ፣ የጸረ ወያኔው አመፅ ህዝብን ማደራጀት ቀነ ቀጠሮ የማይሰጠው የአገር ወዳድ ሁሉ ግዳጅ ነው። አለን ለኢትዮጵያ ለማለት ዝግጁ እንሆን። ስለ ትግል ማውራቱ ቀንሶ በትግል እንሰማራ። Thank you.